in one accent.
Go, go. Gambino B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሮብ ምሽት መጋቢት 15 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝነው ውስጥ ጥቂቶቹን እናስተዋውቃችሁ።
የማይነሱ ብዙ ጊዜ የማይወሱ ሐሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው አላማ።
ተስተማሪ የወጣቶችን የአስተሳሰብ ልቀት ለማሳደግ የሚረዳ የበይነ መረብ የሬዲዮ መርሃ ግብር መስራቾች ከሆኑት መሐከል አንዱ ነው የሰማነው። በምሽቱ ሰፋ ያለ ዘገባ ይኖረናል። በሌላ በኩል በጎዳና ላይ የሚኖሩ እናቶችና ልጆቻቸውን ከጎዳና ህይወት እያወጣ ሙሉ ለሙሉ ራሳቸውን እስኪችሉ ድረስ የሚያቋቁመው መሰረት በጎ አድራጎት ድርጅት መስራችን የአገልግሎቱ ተጠቃሚዎች ጋር ቆይታ አድርገናል። ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሶ በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም ራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ።
አባቴ የፖሊስ መኮንን ነበር። ጀርብር ብላ ነበር የሚሰራው። እናቴ ቤት መቤት ነች። እስከምተኛ ክፍል እስከመማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን፣ ትምህርት ቤት በመኪና እየሄድን ነበር ብንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለ8 ዓመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ዴሊንግ ትልቋ ቤት ውስጥ ያለውት ልጅ እኛን 7 ልጆቿን ከጉያዋ ላለመነጠር ነው። ምንም ገቢ የላትም። እናቴ ወርቋን እየሸጠች እቃውን እየሸጠች ስጨርሳ የተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ 15 ዓመቴ ማለት ነው። 16 ዓመቴ ልጅ ስወልድ ትምህርት ቤት ለመሄድ ስል ልጄን እያያዝኩ እናቴ ጋር እየወሰድኩ እንዲሁም ሌላ ጣጣ መጣሁባት። በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ።
ይሄ ህልም ታዲያ ተሳክቶ የዛሬ 9 ዓመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ።
መሰረት የበጓጋቦች ሴቶችና ህጻናትን ህይወት መሰረት ለማሳየት የተቋቋመ ሀገር በቀል ድርጅት ነው። ሴቶች ተገታ ወይም ተታላ በወጣትነት እድሜዋ ልጅ የወለደችና በመውለዷ ምክንያት አላማዋ የተናጠበች ሴትን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞት ያጡና በችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ላይ ነው።
ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ።
አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስት ወይም ታመጣቸዋለች፣ ወይ የሩቅ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁፎ ደግሞ ሰራተኝነት፣ የቤት ሰራተኝነት ይቀጠራሉ። 2-3 የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ፣ ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይደሰዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጨምሮ HIV/AIDS ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት። ስለራሳቸው ምንም ነገር ማሰብ ያቆማል። እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ለማውጣት መጀመሪያ የሚነፍላቸውና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡትና እኛ እንደውም ይሄ አንቺ አንድ ልጅ ፕሮግራማችን ላይ ራሳችን ይገን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት ተቻለ ለኮሚኒቲው ያገኘን የህብረተሰብ ክፍል እንሰጣለን እና ሰዎች በጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሩ። ያችንና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎችም የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዶዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህፃናት መዋያውን ለብቻ ሴቶቹ ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድርና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ እዚህ በኋላ በፍጹም አለምንም፣ በፍጹም ሴተኛ አዳሪነት አትሰራም፣ በፍጹም አልሰርቅም፣ በቃ ብቁ ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብላ ማመን አለባት። ያን እንግዲህ እንዳልኩሽ የመጀመሪያው ዙራችን 8 ወር ፈጅቶብናል።
መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት ዕቃና የ3 ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በ16 ዓመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባሏ ጋር ባለመስማማቷ 2 ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች።
ቤት ተከራይቼ ነበረ። አጋጣሚ ልጆች አባት አልነበረም። ቤት ኪራይ መከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ጎዳና ህይወት። ምንም ማድረግ አልቻልኩም። የልጆቼን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁኝ። እስጢፋኖስ አገኘችኝ። እሷ ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ኪራይ ከፍላልኛለች፣ ዱካይ አርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን አርጋልኛለች። የምግብ ድጋፍ ምናምን አድርጋ ቤት ተከራይታ ከጎዳና ህይወት አውጥታኛለች። ተለይ ሳሰልጥለኝ 1500 ብር ነው የሰጠችኝ ለእኔ ማለት ነው። መጀመሪያ ያ 1500 ማለት ነው በብዙ ነገሮች በጣም ብዙ ነገር ለውጣለች ለኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩ ጀርቻርገር ስላለው ቆሎ ሸጣለሁ። በዛች በዛች ነገር ታሪክ ለውጣልኝ አለች ለኔ። አሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው።
ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ።
ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰናይ የሆነ ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቁመውን የአንድ ሺህ ለአንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን 40 ሰዎች ቢያንስ እና $5,000 ቢያንስ እንደ ፈረንጆቹ አቆጣጠር ኤፕሪል 5 የሚጀመር ካምፔን አለ እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው።
ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው። ሰማችኋቸው የተቋሙ መስራች የሆኑትን ወይዘሮ መሰረት አዛገን ነው በምሽቱ የምናደምጥ ይሆናል። ተስተማሪ የወጣቶችን የአስተሳሰብ ልቀት ለማሳደግ የፈጠራ አቅማቸውን የሚጨምሩ ስልጠናዎችን ለመስጠት የተቋቋመ አውታር ነው። በአውታሩ ስር ከሚቀርቡ አገልግሎቶች አንዱ የአይምሮ ጥላ የተሰኘው በበየነ መረብ ላይ የሚደመጥ መርሃ ግብር ወይም ፖድካስት ነው። ወጣቶችን ለተሻለው ሳኔ ሰጭነት የሚያበቁ ሐሳቦችን እያጋሩ ከሚገኙት ሁለት ወጣቶች ጋር ሀብታሙ ስዩም ቆይታ አድርጓል። አስቀድመው ራሳቸውን አስተዋውቃሉ።
እኔ ሙሉ ስሜ እንግዲህ አበባ ፋንታውን ነው የሚባለው። በሙያ ሲቪል መሐንዲስ ነኝ። የኢንቴሪየር ዲዛይን ባለሙያ ነኝ። ከዛ ደግሞ የአማራጭ ሕክምናም ፕራክቲስ አደርጋለሁ።
እኔ ደግሞ ካርሎ ኤርቶላ እባላለሁ። የፈጠራ ስራ ባለሙያና የስራ ፈጣሪ ነኝ። ህይወቴ ውስጥ ትልቁ ጥሬ የሰውን ህልምና የራሴን ህልም ማሳካት ነው።
በጣም አመሰግናለሁ ሁለታችሁንም። የአእምሮ ጥላ የተሰኘ በበይነ መረብ ወይንም ኢንተርኔት ላይ የሚደመጥ መርሃ ግብር አዘጋጆች ናችሁ። መርሃ ግብሩን ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንዲሁም የአጠቃላይ መርሃ ግብሩ ትኩረቶችስ ምን ምን ናቸው?
እንግዲህ ተስተማሪን ወይም ደግሞ የአእምሮ ጥላን ስንጀምር ፕሮግራሙ ይሄ የአእምሮ ጥላ የሚለው ፖድካስት በተስተማሪ በሚል ፕላትፎርም ስር ነው ያለው። ተስተማሪን ስንጀምር እንግዲህ ዋናው አላማችን ምንድን ነው? የሰው ልጆች በውስጣቸው ራሳቸውን ችለው መንቀሳቀስ የሚያስችላቸው እውቀት፣ ጥበብ፣ ማወቅ ተሰጥቶን ነው የምንፈጠረው ስንመጣ እና ተማሪ መሆን እንችላለን፣ አስተማሪ መሆን እንችላለን ነው ኮንሰፕቱ። ተስተማሪ ቃሉ ራሱ ሲገነባ ተማሪና ተስተማሪን አዋህደን ነው ማለት ነው ተስተማሪ የሚለውን መድረክ የፈጠር ነው። የአእምሮ ጥላ ደግሞ እንግዲህ ምንድን ነው? ከዚህ አንድ ብራንች ነው። በዛ ላይ ልናነሳ የምንፈልገው ሀሳብ ምንድን ነው? የተለያዩ መወያያ ርዕሶችን እየመረጥን ወጣቶች፣ ከዛም ባለፈ ደግሞ ትልቅ ሰዎች ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው አላማ ባጭሩ።
አመሰግናለሁ። ካርሎ ወደ አንተ ልመለስ። መርሃ ግብሩ ሲጀምር ከውስጥ ወደ ውጭ ያለውን ድብቅ ድልድይ የምንገልጥበት ልዩ ጉዞ ነው ትላለህ። ያ ድብቅ ድልድይ ምንድን ነው? የድልድዩ ፋይዳስ ምንድን ነው?
ድልድዩን በእርግጥ ይሄ ነው ማለት ይከብዳል፣ ግን ብዙዎችንም ማለት አይቻልም። ሁላችንም በህይወታችን አንድ ጊዜ አትሊስት አንድ ጊዜ ውስጣችን ያለው ስሜት፣ ያለው ሐሳብ፣ ያለው እንቅስቃሴ ከውጭ ዓለም ጋር ከሚገጥሙን ገጠመኞች ጋር ግንኙነት እንዳለው እንገምታለን። ግን ያ ግንኙነት ምንድን ነው? እንዴት ነው እነዚህ ሁለት ነገሮች የሚተሳሰሩት የሚለው ድልድዩ ነው። ሰው ለእያንዳንዱ ሰው የተለየ ነገር ነው። ለእኔ አንድ ነገር ሊሆን ይችላል፣ ለአንተ የተለየ ነገር ሊሆን ይችላል። ግን ዋና ፍሬ ሐሳቡ ያንን ድልድይ መግለጥ መቻል አለብናል። እዛ የውጭ ዓለም እንደ እንግዳ ይሆንብናል እና የሚገጥሙን ነገሮች በሙላ ወይ ያስፈሩናል ወይ ድብቅ እንድንሆን ያደርጉናል። ያድልድይ መገለጥ አለበት ይመስለኛል ዋና ፍሬ ሐሳቡ።
ከርዕሰ ጉዳዮች ሁሉ ለይታችሁ በአስተሳሰብና ከአስተሳሰብ ጋር ተያይዞ መምጣት ስለሚገባቸው ለውጦች ለማንሳት የፈለጋችሁበት ልዩ ምክንያት ምንድን ነው? ሐሳብ በባህሪው የማይዳሰስ ከመሆኑ አንጻር በምንዳሰሰው ዓለም ውስጥ ያለው ውጤትስ ምን ያክል የገዘፈ ነው ብላችሁ ታምናላችሁ? አበባ፣ ያንቺን ሐሳብ እንስማ፣ ከዛ ካርሎ መቀጠል ትችላለህ።
በጣም ግቢ ከነበርኩበት ጊዜ ጀምሮ አዲስ አበባ ዩኒቨርሲቲ ስማር ከነበረበት ጊዜ ጀምሮ በጣም የሚነካኝ ነገር ነበረ። ብዙ የወጣት ኃይል አላት ይች ሀገር፣ ግን አብዛኞቻችን ወጣቶች ያለንበት የምንሳተፍበት በየቀኑ የምናስበው ሀሳብ ያን ያክል ገንቢ አይደለም ለእኛ እና ሀሳብ በጣም ለህይወታችን መሰረት ከሚሆኑት ነገሮች ውስጥ አንዱ ነው እና በጣም ህይወትን ወይም ደግሞ የህይወትን ልምምድ ወይም ኤክስፒሪየንሳችንን በጣም ከሚቀርጹ ነገሮች መካከል ትልቁን ቦታ የሚወስደው ሀሳብ ነው እና በጣም አተኩረን ሀሳብ ላይ መስራት አለብን። በደንብ ደግሞ አቴንሽን ሰጥተን ምን አይነት ሀሳቦች በቀን ውስጥ እንደምናስተናግድ ማስተዋል አለብን። ከተጠቂነት መንፈስ ወጥተን እንዴት ነው ህይወታችንን እኛ በፈቀድነው መንገድ መምራት የምንችለው፣ የአቅምስ አለን ወይ የሚሉትን ጥያቄዎች እያነሳን አስተሳሰባችንን ጋይድ ለማድረግ ወይም ደግሞ ለመቅረጽ አስበን ነው እንግዲህ የተነሳ ነው።
ምናልባት እኔ ከአንተ ካልከው ነገር ልነሳና ሀሳብ የሚዳሰስ ነገር አይደለም ብለህ ነው የጀመርከው እና በእኔ እይታ ሀሳብ በጣም የሚዳሰስ ነገር ይመስለኛል። የተወሰኑ ምሳሌዎች ምናልባት ለመስጠት ቁጥር እና ቋንቋ በየቀኑ የምንጠቀማቸው ነገሮች ናቸው፣ ግን ብንፈትሻቸው ምንድን ናቸው? ሀሳቦች ናቸው። ተፈጥሯቸው የሚዳሰስ ነገር ላይመስል ይችላል፣ ግን በየቀኑ እንጠቀምባቸዋለን፣ እንገበያይባቸዋለን እና ሀሳብ ይዳሰሳል ሁሉም ቦታ። እንደውም በጣም መራቅ ካልሆነብኝ የምናየው ነገር ሁላ፣ የምንሰማው ነገር ሁላ፣ የምንዳሰሰው ነገር ሁላ መሰረቱ ሀሳብ ነው እና ያንን መረዳት ምናልባት ስላልፈጠረን ይመስለኛል ውስጣችን ሐሳብን እንደ ማይዳሰስ ሩቅ የሆነ ነገር ወይ ሪያሊቲ ውስጥ ሚነካ እንዳልሆነ እናስበው ለዚህ ይመስለኛል። ስለዚህ ሐሳብ ይዳሰሳል በሚለው እጨምራለሁ አበባ ያለችው ነገር ላይ።
እንደምታውቁት ኢትዮጵያ ውስጥ የሚኖሩ ወጣቶች የሚፈተኑባቸው በርካታ መሰናክሎች አሉ። ወጣቶቹ እነዚህን ገዳቢ ምክንያቶች ተሻግረው የተሻለ ስፍራ እንዲገኙ የናንተን የመሰሉ መርሃ ግብሮች በምን መልኩ ሊያግዟቸው ይችላሉ?
እንግዲህ አንድን ነገር መጠቀም የምትጀምረው እንዳለ ስታቅ ነው አይደል? በእኔነት እንደዛ ነው። የተጠቂነት መንፈስ ወይ ደግሞ ይሄ ቪክቲም የመሆን ስሜት የሚፈጠረው አቅም ከማጣት እኔ አልችልም ሪሶርሶች ወይ ደግሞ ምንድነው መጠቀም የምችላቸው ምንጮች የሉኝም ከሚል ሐሳብ ነው የሚመነጨው። ያና በመሰረታዊነት ደረጃ ያለነው ህይወት ይሄ ህይወት ተሰጥቶን ስንመጣ እዚህ ሰውነት ውስጥ ስንኖር እዚህ ምድር ላይ ስንንቀሳቀስ በውስጣችን ያሉት ኃይሎች ምን ይመስላሉ? ከዛስ በመነሳት ደግሞ ህይወቴን እንዴት አድርጌ መግራት እችላለሁ? እንዴት አድርጌ መምራት እችላለሁ? እንዴት አድርጌ ነገሮችን ወደ መፈልገው አቅጣጫ መምራት እችላለሁ የሚለውን ነገር እንዲያስቡ የሚያሳያቸው ይመስለኛል። ዋናውም አላማችን ስንነሳ ያ ነው። ከህይወት ልምምዳችን ሁለታችንም በተለያየ ልምምድ ያገኘናቸው እውቀቶች አሉ፣ ኤክስፒሪየንሶች አሉ እና ያ ነገር ያስተማረንን በተቻለን አቅም ደግሞ ለሌሎች ለማሳየት ነው ዋናው ሐሳባችን።
አበባ በደም ገልጿለች። ምናልባት እሷ ላይ መጨመረው ነገር የተሻለ ሚሊዮን ራሱ ጥያቄ ውስጥ ማስከባት እንድንችልም ሚረዳ ይመስለኛል ይሄ ፕሮግራም። ለም ብዙ ጊዜ የተሻለ ምንለው በአካባቢያችን ያለው ሰው እንደዚህ ነው የሰው ልጅ መኖር ያለበት የሰው ልጅ እዚህ ነው መድረስ ያለበት ስላለ ብቻ እኛ እዛ መድረስ አለብን ማለት አይደለም። እና የተሻለ ሚሊዮንም ጥያቄ ውስጥ በማስከባት ፕሮግራማችን ወጣቶችን በደንብ መርዳት እንችል ይመስለኛል። በሱ ዙሪያ
መርሃ ግብራችሁን አልፋ አልፋ እያደረግኩ ለማዳመጥ ሞክሬ ነበረ። ከመታነሷቸው ርዕሰ ጉዳዮች ከመታስረዱበት ሁኔታ አንጻር ብዙ አድማጮችና ብዙ ተከታዮች ሊኖራችሁ ይገባ ነበር ብዬ በግል ያስባለሁ። ያ እንዳይሆን የከለከሏችሁ ጉዳዮች አሉ ወይ? እንዴትስ ልትፈቷቸው አስባችኋል?
እንግዲህ ይህንን መድረክ የጀመርነው በቅርብ ነው። በተቻለ አቅም መድረኩ የመኖሩን ተደራሽነቱንም ለማስፋት አንዳንድ እንቅስቃሴዎችን እያደረግን ነው። ዩቲዩብ ላይ ብዙ ጊዜ ቪዲዮዎች ናቸው የተለመዱት፣ የኛ ፖድካስት ነው። ስለዚህ ምናልባት ከዛ አንጻር ወደፊትም የምንወስዳቸው አገልግሎቶቻችንን ለማስፋት የምናረጋቸው ነገሮች ስላሉ በዛ ሂደት እንግዲህ ሞር ሰዎች እያወቁት ይመጣሉ ብለን እናስባለን። ይሄም ካንተ ጋር የምናደርገው በዚህ መድረክም ካንተ ጋር የምናደርገው ውይይት ለሰዎች የመድረክ መኖሩን የሚገልጽ ነው። ሰው ምናልባት እንደዚህ አይነት ነገሮች ላይም ብዙ ብንሳተፍ ጥሩ ይመስለኛል።
እኔ ምን አስባለሁ ተደራሽነት የሚለው ነገር ይከብዳል። ማለት እንደዚህ አይነት ርዕሶች አንስቶ በተለይ ወጣት የሆነውን ትውልድ መሰብሰብ አንደኛ ይሄ እንደዚህ አይነት ነገር አለ እና እንወያይበት እናወራበት ማለቱ አንድ ሂደት ነው፣ ራሱን የቻለ ሂደት ነው። ከሱም አልፎ ግን ምናልባት አሁን አዳዲስ የገለጻ መልኮች አሉ። ምናልባት እኛውን የ20 ደቂቃ ፖድካስት ነው እስካሁን የሞከርነውና እሱም ላይ ትንሽ በምርምር ሂደት አሁን ካለው ትውልድ ጋር እንዴት ድልድይ መፍጠር እንችላለን የሚለውን ምን መልስ ይመስለኛል በጊዜ ሂደት።
በጣም አመሰግናለሁ። ከመለያየታችን በፊት አንድ የመጨረሻ ጥያቄ አለኝ። ከአመታት በኋላ የዛሬ ጅምራችሁ ደርሶበት ማየት የምትፈልጉት ደረጃ ምንድን ነው? አሁን ከካርሎን ጀምር መስል የመጨረሻ መደምደሚያ አበባ እንድትነግረኝ ከካርሎን ጀምር። አሁን
እንደው ከባዷ ጥያቄ ላይ ከኔ መጀመራችሁ ግን በዛኔ ያ እኔ ተስተማሪ እንግዲህ አበባ እንዳለችው የአይምሮ ጥላ የተስተማሪ አንዱ ቅርንጫፉ ነውና ተስተማሪን የት ባየው ደስ ይለኛል። ከአመታት በኋላ ብረም ሰፍቶ እንደ መረብ አይምሮ ውስጥ የሚታየኝ መረብ ነው። ብዙ ሰዎችን ያገናኘ በእውነተኝነት የተገነባ ዝም ብሎ ለመምሰል ወይ አካል ነኝ ለማለት ሳይሆን የእውነት በእውነተኝነት የተገነባ መረብ ተፈጥሮ ዓለምን እንደ ህብረተሰብ የምንለውጥበት መሳሪያ ቢሆን ደስ ይለኛል።
የኔ ህልም እንግዲህ ምንድነው ለተስተማሪ ልክ ካርሎ እንዳለው ሰፍተን ተደራሽነታችን ትልቅ ሆኖ በተለይ ወጣቶች በደንብ ኢምፓወርድ ሆነው አቅማቸውን ተመልክተው አውቀውት ከዛ ደግሞ ተግባር ላይ ማዋል የሚችሉበት ኮንተንት መፍጠር የሚችል ፕላትፎርም እንዲሆን ነው ማስበው።
እጅግ በጣም አመሰግናለሁ አበባ ፋንታውንና ካርሎ ኤርቶላ የአምሮ ጥላ ስለተሰኘው የበይነ መረብ ላይ መርሃ ግብራችሁ ስላጫወታችሁን በእጅጉ አመሰግናለሁ። ዛሬ ጀመራችሁ ጅምር ትልቅ ቦታ ደርሶ ለማየት ያብቃችሁላለሁ።
አሜን አሜን። እናመሰግናለን እኛም።
ሀብታሙ ስዩምንና እንግዶቹን እናመሰግናለን።
Nishtagina arpia longa nishtagina ra tena oiti dala la tabza tete anar verme angna tame sagle sette ie arpi sagle sette Guitar Savinse Tambe Epexi Somza Somza Apestoke Somze Apestoke Wontar Apestoke Killa Isne Killa Isne Oche Songa Karsokse Songa Ksokse Dishtagina
በአፍሪካ አዲሷ ሴት ፕሬዝዳንት ከመሆን አንስቶ እስከ አሜሪካ ሁለተኛ ከፍታ የስልጣን እርከን መቆናጠጥ ድረስ ብሎም ዓለም አቀፉን የንግድ ተቋም እስከ መምራት ድረስ ሴቶች ከፊታቸው የተጋረጡባቸውን በርካታ እንቅፋቶች እየጣሱ ወደፊት እየመጡ ነው። የአሜሪካ ድምጿ ማርያም ዋዲያሎ የሴቶች ስኬት በሰፊው የሚዘከርበትን ወርሃ መጋቢትን አስታካ የሴቶችን ወቅታዊና ታሪካዊ ክስተቶች የሚዳስስ ዘገባ አድርሳናለች። ስምኝሽ ቆየ እንደሚከተለው ታቀርባለች።
ይህመት በርካታ ጥቁር ሴቶች ታሪክ የሰሩበት አመት ሆኗል። የታንዛኒያ ፕሬዝዳንት የነበሩት ጆን ማጉፉሊ እስከ 2025 የሚቆየውን ሁለተኛ የስልጣን ዘመን እንደጀመሩ ማረፋቸውን ተከትሎ በፈረንጆቹ አቆጣጠር መጋቢት 19 የታንዛኒያ ምክትል ፕሬዝዳንት የነበሩት ሳሚያ ሱሉሁ ሐሰን የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሆነው ስልጣን ተረክበዋል። እንደ ሞድስተር ሃንዶምባ ያሉ የታንዛኒያ ነዋሪዎችም መጪው ጊዜ መልካም ሆኖ እንደሚታያቸው ይናገራሉ።
በአሁኑ ሰዓት የሴት ፕሬዝዳንት ስላለን በጣም ደስተኛ ነኝ። በንግድ ስራችን ታግዘናለች። በተለይ የንግድ ባለቤቶችን ራሳቸውን እንዲችሉ ተራዳለች።
ከቅርብ ዓመታት ወዲህ በርካታ የአፍሪካ ሴቶች ወደ ስልጣን እርከን እየመጡ እንደሆነ በሃዋርድ ዩኒቨርሲቲ የአፍሪካ ጥናት ክፍል መምህር የሆኑት መሐመድ ሳሊዩ ካምራ ያስረዳሉ።
As of now, Africa has had 22
እስካሁን ድረስ በአፍሪካ በሚገኙ 15 ሀገራት 22 ስቴት መሪዎች ወይንም አንድ ፕሬዚደንት ወይንም እንደ ጠቅላይ ሚኒስትር ያሉ ርዕሰ ብሔሮች ለአጭር ጊዜ የሚሆን ለጊዜያዊነት አሊያም በሙሉ ጊዜ ወደ ስልጣን መጥተዋል።
ከነዚህ ውስጥ የላይቤሪያ ፕሬዝዳንት የነበሩት ኤለፍ ጆንሰን ሲርሊፍ፣ የማላዊዋ ጆይስ ባንዳ፣ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ፣ የመካከለኛው አፍሪካ ሪፐብሊክ መሪ ካትሪን ሳምባ ፓንዛ ይገኙበታል። ሴኔጋልም ሁለት ሴት ጠቅላይ ሚኒስትሮች የነበሯት ሲሆን እንደ ጋምቢያ፣ ዛምቢያና ታንዛኒያ የመሳሰሉ ሌሎች አፍሪካ ሀገራትም ሴት ምክትል ፕሬዝዳንቶች ነበሯቸው። ሌላው በ2021 ታሪክ የሰሩት የኢኮኖሚ ባለሙያና የቀድሞ የናይጄሪያ መንግስት ሚኒስትር የነበሩት እንጎዚ ኦኮንጆ ኢዌአላ ናቸው። በፈረንጆቹ አቆጣጠር መጋቢት 1 ላይ የዓለም ንግድ ድርጅት ዋና ዳይሬክተር በመሆን የመጀመሪያዋ ሴትም አፍሪካዊም መሆን ችለዋል። ኦኮንጆ ኢዌአላ በዚህ ስልጣናቸው ታሪክ መስራት በመቻላቸው ደስተኛ እንደሆኑና ኩራት እንደሚሰማቸው ውጤት ያለው ስራም ለመስራት እንደሚጥሩ ተናግረዋል።
I want to make sure that people remember my continent.
ሰዎች የመጣሁበትን አህጉር በአለም የንግድ ድርጅት ውስጥ ልዩነት ያመጣ መሪ ያፈራ አድርገው እንዲያስታውሱ ተፈልጋለሁ።
በናይጄሪያ የፓርላማ ተመራጭ የነበሩና በኢትዮጵያና በአፍሪካ ህብረት የናይጄሪያ አምባሳደር ሆነው ያገለገሉት ንኮዮ ቶዮ በበኩላቸው ኦኮንጆ ኢዌአላ በአለም ንግድ ድርጅት ያላቸው ኃላፊነት ትልቅ መልእክት የሚያስተላልፍ ነው ይላሉ።
When you start opening up the room to the voices of women, you're also opening up the room to the voices of the many other people.
የሴቶች ድምጽ እንዲሰማ በሩ መከፈት ሲጀምር ሌሎች እድል ያልተሰጣቸው በርካታ ሰዎች ድምጽም አብሮ ይሰማል። በተለይ በሰፊው ሲንሰራፋ የነበረው አስተሳሰብ ካፒታሊዝምና የዓለም ፍርሃት የተወሰኑ የህብረተሰብ ክፍሎችን ፍላጎት ላለማየት ታውሮ እንደነበር ይታያል። ይሄ አካታችነት በትልቁ ወደፊት የሚያራምደን ነው።
ይህ አመት የጀመረው በዩናይትድ ስቴትስ በተሰራ ሌላ ታሪካዊ አጋጣሚም ነበር።
Kamala David Harris, do solemnly swear.
እኔ ካማላ ሃሪስ በግልጽ ቃል ገባለሁ።
በጥር ወር ላይ ምክትል ፕሬዝዳንት ካማላ ሃሪስ የመጀመሪያዋ የአፍሪካና እስያ ዝርያ ያላቸው እንዲሁም ሴት በመሆን በዩናይትድ ስቴትስ የስልጣን እርከን ሁለተኛ ደረጃ ላይ መቀመጥ ቻሉ። ካማላ ዋሽንግተን ውስጥ መሐመድ ሳሊዩ ካማራ የሚመሩት የአፍሪካ ጥናት ትምህርት ክፍል በሚገኝበት ሃዋርድ ዩኒቨርሲቲ ነበር ትምህርታቸውን ያጠናቀቁት።
America has finally reached this level where the vice
president United States ምክትል ፕሬዝዳንቱ ጥቁር ሴት መሆን የምትችልበት ደረጃ ላይ ደርሰናል። ያቺ ጥቁር ሴት ደግሞ እዚህ ደረጃ ላይ ደረሰችው ጥቁር ስለሆነች ወይንም ሴት ስለሆነች ብቻ እንዳልሆነ ማስመስከር የቻለች ናት። ኤንስል ማሳነሰ አይደለም። ግለምሳሌ ራስዋን ችላ ለፕሬዝዳንትነት መወዳደር ትችላለች። ለዲሞክራቲክ ተመራጩ ጣምራ ሆና ለመመረጥ ያበቃት የራስዋ መብትና ያገኘችው ክብር ነው።
ሃሪስ እናታቸው ህንዳዊ አባታቸው ደግሞ ጃማይካዊ መሆናቸውን ካማራ ያሰምሩበታል።
It goes beyond African American.
ከአፍሪካ አሜሪካዊ ማንነቱ አጎን ለጎን እስያ አሜሪካዊትም ካሪቢያን አሜሪካዊትም ናት። ምክትል ፕሬዝዳንት ሃሪስ ትክክለኛውን ዓለም አቀፍ የአፍሪካ ዝርያ ተወክላለች። ይሄ ደግሞ ለጥቁር ሴቶች ትልቅ በር ከፍቷል። ለጥቁር ልጃገረዶች ብቻም ሳይሆን ለእስያ ልጃገረዶችም ጭምር።
ካማራ አክለው በአንዳንድ ሀገራት ሴቶች ወደ ኃላፊነት ቦታ እየመጡ ቢሆንም የተወሰኑ ተጽዕኖችን ከማሳደር ውጪ ትክክለኛ ስልጣን እንዳይኖራቸው የሚያደርጉ ማነቆች አሁንም እንዳሉ ያሰምሩበታል። በማርያም አዲያሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የዛሬ ጋቢና ቪኦኤ መሰናዶን እዚህ ላይ አጠናቀቅን። አስተያየቶቻችሁን 2022076379 ላይ የዋትስአፕ መስመር ላይ በመደወልና የድምጽ መልእክት በማስቀመጥ ልታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ቪያ ማሃሪክ ላይ ለጋቢና ቪኦኤ ያላችሁ ጻፉልን። ከፕሮግራም አስተውቱ ሰለሞን አባተ በቅንብሩ ኤልያስ አስማረ እንዲሁም መርሃ ግብሩን በመምራት እኔ ኤደን ገረመው ስናስተናግዳችሁ አምሽተናል። በነገው ምሽት ከምንገናኝ ድረስ ደህና ደሩ።